የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ ኤደን ገረመው ነኝ። ለዛሬ ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኝ ስቱዲዮ ከሳምንቱ ዝግጅቶቻችን የመረጥናቸውን ይዤ አብሬያችሁ አመሻለሁ። ሳምንቱስ ከሰማችሁትና ከመረጥንላችሁ ቀዳሚው የማንዴላ ዋሽንግተን ስሜት ተሰየመው የግንኙነት መርሃ ግብር በእንግሊዝኛው አጠራር ማንዴላ ዋሽንግተን ፌሎሺፕ ነው። በተለያዩ ዘርፎች የተሰማሩና የተመረጡ አፍሪካዊ ወጣቶች ለስድስት ሳምንታት የቀለም ትምህርት የሚያገኙበት፣ የአመራር ስልጠና የሚወስዱበት፣ ተሰስራቸውን የሚያጠናክሩበት መርሃ ግብር ነው። በዚህ መርሃ ግብር ላይ እድሜያቸው ከ25 እስከ 35 የሆነ ኢትዮጵያን ጨምሮ ከ48 የአፍሪካ ሀገራት የመጡ ወጣቶች የተሳተፉ ነው። ከዘንድሮ የኢትዮጵያ ተሳታፊዎች መካከል የተወሰኑ ስለቆይታቸው ለጋቢና ቪኦኤ አድማጮች እንዲያጋሩ ጠይቀናቸዋል። በመቀጠል ሰማል።
የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ 5 ዓመት የተጀመረው በእንግሊዝኛው ምህጻር ያሊ እየተባለ የሚጠራው የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት፣ የአመራር ብቃት ስልጠናዎችና የእርስ በርስ ትስስር እድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው ዓመት መርሃ ግብሩ ከሰሃራ በስተደቡብ ካሉ ሀገሮች የተጋበዙ 700 ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸውን እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ሥራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከነዚህ መካከል ዶክተር ቃልኪዳን አሰበ አንዷ ናት።
በኢትዮጵያ ጠቅላላ ሐኪሞኝ ነው መሰራው። ከዛ በፊት በባለፈው አንድ አመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ሄልዝ በሚባል ቴሌቪዥን ላይ ሰራለሁ። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ ያደጉ የመጣሉ ተላላፊ ያልሆኑ ተላላፊ የሆኑ በሽታዎች እንደዚህ አይነት ወቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር ያስተማረ ነው የምንገኘው ማለት ነው። የተለያዩ ፕሮግራሞች ውስጥ ያቀፈ ነው። አሁን እኔ የምሰራው እዛ ነው።
እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥሪ ያገዘሽ ነው?
አሁን እዚህ በአጠቃላይ የቆየ ነው ለስድስት ሳምንት ያህል ነው። እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሺፕ ኢን ፓብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ ስድስተኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ እውቀት አስጨባጭ ነገር ይነግሩናል እና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥን ማምጣት ይችላሉ? እየሰሩ ባሉት ስራ ውስጥ ማንኛውም አይነት ስራ ሊሆን ይችላል። የህክምና ባለሙያ ልትሆን ትችላለህ፣ ነጋዴ ልትሆን ትችላለህ፣ ጋዜጠኛ፣ ብዙ አይነት ሰዎችም ይመጣሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው እንደዛው በሀገራችን ላይ አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምትችለው? አንተን ደግሞ እንደ ሰውም ፕሮፌሽናሊም ፐርሰናሊም እንዴት የተሻለ ሰው ልትሆን ትችላለህ የሚለውን እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል።
በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪካዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው።
በሚሰራባቸው ኤሪያዎች ላይ እዚህ የተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤችአይቪ ላይ እዚህ ሀገር ያለው ኬር፣ ሜዲኬሽኑ፣ ሲስተሙ እና ኤችአይቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ ነገሮች በጣም ኢንስፓይር አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሺፕ ኮርስ ነው፣ ሲቪክ ኢንጌጅመንት ላይ ነው ትሬኒንጉን እየወሰድክ ያለሁት እና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሺፕ ኳሊቲዎች በደንብ አድርጌ እንድመለከታቸው ረድቶኛል።
የኪነ ህንፃ ባለሙያ ህዋን ጎይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች።
ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚክቲቭ ኮሚቴ ነኝ እና የቅርስ እንክብካቤ ላይ የሚሰራ ድርጅት ነው እና ይሄ ድርጅት ምንድን ነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችን እና የመጀመሪያ ፕሮጀክታችን በኢትዮጵያ ውስጥ ያለ ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን GPS ኮርዲኔታቸውን እና ሂስቶሪ የታሪካዊ ኢንፎርሜሽን መሰብሰብ ነው።
ለለፉት 6 ሳምንታት በዩናይትድ ስቴትስ በነበራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርተናለች።
እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድነው? ቅርሳችን ምንድነው የሚለው ነገር ትልቅ የሆነ ክፍተት አለ። እና ከዚህ በኋላ ምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድነው የሚለውን ነገር ማጥናት ነው የመጀመሪያ ስራ የሚሆነውና ያንን ቅርስን ለመመዝገብ የሚሆን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም መጠገንም እንደገና አንድ አዲስ ማድኮ መጠቀም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው።
ዶክተር ትግስ ተስፋዬ የድንገተኛና ጽኑ ህሙማን ልዩ ሐኪም ናት።
ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜሊ ፎከስ የሚያደርገው ይሄ ትሬኒንግ ምን ለመሰለ ጥንካሬ ላይ ነው። ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምን ጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንግ ላይ ያገኘሁት ጥንካሬ ምንድነውና ጥንካሬን እስከምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ላይክ ቢልዲንግ አፖን ዩር ስትሬንግዝ የሚለውን ነገር ነው ሜሊ ፎከስ አርገው ትሬን ሲያደርጉ ነው የነበረው። አት ዘ ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎችን መያዝ አለበት፣ እንዴት አርጎ ከሰው ጋር ቲም ወርክ እንዴት ሊሰራ ይችላል የመሳሰሉትን ነገሮች ሊደርሺፕ እና የትሬኒንግም ስም ሊደርሺፕ ኢን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢን ጀነራል ለስድስት ሳምንት ሰለጠን ነው ማለት ነው።
እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልትሰሩት የሚገባ ነገር ወይንም ደግሞ ሰርታችሁ የምታሳዩት ጉዳይ እንዳለን ሰምቻለሁ። አንቺ ምን አይነት ነገሮች ልታከናውኝ አቀድሽ?
በዚህ ስድስት ሳምንት ውስጥ ያገኘሁትን ነገር ባካብለክላ አገሬ ሌላሉ ለያንክ ለወጣት ጀነሬሽኑ አንደኛ ማስተላለፍም ፈልጋለሁ።
ይህ መርሃ ግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ.ም በሚካሄደው ጉባኤ ይደመደማል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ለሳምንቱ ከመረጥንላችሁ ተከታዩ ደግሞ ሴቶች በጋቢና ነው። እንግዳችን የወርቆ ኃይሌ ትባላለች። ወደ 6 የሚሆኑ የጻናት መጽሐፍትን ጽፋ በማሳተም በነጻ አከፋፍላለች። ድርጅቷ ስርም የኢትዮጵያ ገጠር አንብቦ የሚል ቅርድፋ እየሰራች ትገኛለች።
በድሮ ጊዜ በአንድ የገጠር መንደር አንድ ባለዋሽንት ልጅ ይኖር ነበር። ባለዋሽንት ልጅ ሁሉ ማዝመራውን ከጠጣ ለመጠበቅ ገሳ ለብሶ ከትልቅ ማማ ላይ እየወጣ ዋሽንት ይመጣ ነበረ። ሽዮርቆሃ ኃይሌ ይባላለሁ። የኪነ ጥበብና ፕሮሞሽን አለኝ ራሴ ድርጅት። ትኩረት አድርጌ የሚሰራው ህጻናትና ታዳጊዎች ሴቶች ላይ ነው። በተለይ የኢትዮጵያ የገጠር አንብቦ ፕሮጀክት ባለቤት ነኝ። የታተሙ ወደ 6 የሚሆኑ የተረት መጽሐፍቶች አሉኝ። የገጠር ህጻናቶች እንዲያነቡ የተረት መጽሐፍቶቹ በራሳቸው ቋንቋ በራሳቸው ባህል የተዘጋጁ ተረቶች ናቸው። በጣም ልጅ እያለሁ ጀምሮ በአካባቢ የማያቸውን ነገሮችን መጻፍ እወዳለሁ። መጻፍና ማንበብ የማያቸውን ታሪኮች፣ የሰዎች የዕለት ተዕለት ሂሮ፣ የራሴን ገጠመኞች እጽፋለሁ። እሱ የሰፈር ልጆችን ሰብሰብ አድርጌ አነብላቸዋለሁ።
እንግዲህ የልጆች ታሪክ መጻፍ የአዋቂ ልብ ወለድ እንደ መጻፍ አይደለም፣ ትንሽ ከበድ ሚል ይመስለኛል። ምክንያቱም በውስጡ ቁም ነገር እንዲያስተላልፍ ይፈልጋል፣ ማዋዛትም ይኖርበታል። እንዴት ወደ የልጆች መጻፍ ወደ መጻፉ ተሳብሽ? እንዴት ጀመርሽ?
እንዴት ነው የጀመርኩት? ከስድስት አመት በፊት አካባቢ ተለያዩ ሀገራቶች በሚሄድበት ጊዜ ጉዞ ማስታወሻዎች አዘጋጃለሁ እና በተለይ የገጠር መንደሮች ውስጥ በምጎበኝበት ጊዜ የማገኛቸው የገጠር የአንደኛ ደረጃ ትምህርት ቤቶች እንኳን የሚያነቡበት ንባባቸውን የሚያጎለብትበት የአካባቢያቸውን ባህል የሚያውቁበት መጽሐፍ ቀርቶ የትምህርት መጽሐፍት እንኳን አንድ ለአምስት ነው የሚሰጣቸው። አበሪያቸው ቁጭ አልኩኝ። መጽሐፍት ምናልባት ለንባብ የሚያግዛቸው የፊደል ገበታ የያዘ ነገሮች ጠየኳቸው። ምንም አልነበረም እና በቃ ለእኔ ያ ማየቴ እንደ እዳም እንባ እንደ ትልቅ ኃላፊነት የሆነ ነገር ማድረግ አለብኝ። ቢያንስ ለገጠር ኢትዮጵያ የሆነ ነገር ማድረግ እችላለሁ። መጥቼ በርካታ መጽሐፍቶችን እየተዟዟርኩኝ አየሁኝ። በተለያዩ መጽሐፍት ቤቶች የህፃናት የሚገኙበት አካባቢ ሲሄድ በአብዛኛው የትርጉም መጽሐፍት ናቸው እና እነዚያ የትርጉም መጽሐፍቶች ደግሞ ለእኛ ሀገር ህፃናት የሚመጡም አይደለም። ለስነ ልቦናቸው ራሱ በጣም በአድማቸው እና ስሞች ራሳቸው አይታወቁም ሩቅ ናቸው በጣም ማለት ነው። እና አንድ ሀገር ደግሞ የራሱን ታሪክ ካልፈጠሹ የራሱን ነገር ካልፈጠሹ ተከታይ ላይኖርሽም እና በቃ ያስፈልጋቸዋል። በተለይ በራሳችን ቋንቋ በራሳችን ባህል በርካታ አስተያየቶች አሉ፣ ሀፍቶች አሉ። እነዚህ ነገሮች በተረቶች ያገኛቸው ይገባል። ሀፍቶቻቸው ናቸው። እንደዛ ብዬ መጀመሪያ ማንበብ ጀመርኩኝ ማለት ነው። ከዛ ትልልቆች ሽማግሌዎች ጋር እየሄድኩኝ የተለያዩ ተረቶችን መስማት ጀመርኩ ማለት ነው። ትልቁ ነሽ እንደ ህፃን ማለት ነው። ከዛ በርካታ በዓለም ላይ የተጻፉ በተለይ ተረቶችን ሰብስቤያለሁ፣ መጽሐፍቶችን ማለት ነው። ከዛ በኋላ ረት መጽሐፍቶች ነው ማስማተኛው ንግስት አስገራሚው መጽሐፍት የሚባል ወርቃማው ሰዓት እንዲሁም የውባለን ተስፋም የእነዚህን መጽሐፍ ደግሞ ስዕሎች በየገጭ ላይ የህፃናት መጽሐፍ ስዕሎች አሉ፣ መግለጫ አሉ። ራሴንም እና ስዕሎችንም ተካተው ባህልና ቱሪዝም ማስታወቂያ ያወጣል እና ተረቶችን ያወዳደራል። በዛን ሰዓት ተወዳድሬ አሸንፎልኝ በአውሮፓ ህብረት በተገኘ ድጋፍ ወደ 5000 ኮፒ ታትሞ በነጻ ተዳርሷል። በእነሱ በኩል ማለት ነው፣ በተቋም በኩል ማለት ነው። እና የተለያዩ አሁን ፕሮግራሞችን የምንሰራ በሽልማት መልክ ነው የሚሰጣቸው። የንባብ ውድድር፣ የጥያቄ ማምስ እየተደረገባቸው አጫጭር ፕሮግራሞች ሲባል ይሰራለሁ እና እነዚህ መጽሐፍቶች እሰጣቸዋለሁ ለልጆች ማለት ነው እንዲያነባል።
በመጨረሻ የሚወርቅ ውሃ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት በሀገሪቱ ውስጥ የተስፋፉ ነው። ይህ መልካም ቢሆንም ቅሉ ግን ልጆቻችን ከህፃነታቸው ጀምሮ የማንበብ ባህር ሊያዳብሩ ይገባል። እንደዛ ሲሆን ነው መልካምና አገር ተረካቢ ትውልድ የሚሆኑ ትለናለች።
ባለው ስንት ልጅም በብልጧ ጠቂት መካለልን አወቀ። ከዚህ ቀን በኋላ ባለዋሽንት ልጅ የማይሆን ነገር ይሆናል ብሎ ማሰብንና መጠበቅን እንዲሁም የተሰጠውን አደራ ትቶ መሄዱ እንደሌለበት ተረዳ። ተረቴ መልሱ አፌን በዳቦ አብሱ። አመሰግናለሁ።
ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። አስቴር ምስጋና ናት ያዘጋጀችው። እንግዲህ በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርጓል። መልቲሚዲያ ሪሶርስ ኤንድ ትሬኒንግ ኢንስቲትዩት MMRTI የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ያቀኑት ወጣቶች ባህር ዳር ከተማው እየተበረዘ ነው ያሉትን የኢትዮጵያን ባህል እንዴት እናስተካክለው፣ ማህበራዊ ሚዲያ አጠቃቀማችንስ እንዴት ይሁን በማለት በጋራ መክረዋል።
እኔ ሶፊያ ቡኔ ባላለው እና ከሲያትል ዋሽንግተን ነው የመጣው። MMRTI የሚባል አገሬን እንዴት ነው ምረዳው ብዬ ነው እሱን ጆይን ያደርጎት እና በዛ ፕሮግራም በዛ ፕሮጀክት ነው የመጣው።
ምን ለመስራት ነው ወደዚህ የመጣሽ?
ባህልና የሚዲያ አጠቃቀም ነው እና እሱን ልጆቹን እዚህ ሃይ ስኩል ያሉት እና ዩኒቨርሲቲ ያሉት ስቱድንቶች ለማስተማር ነው እና እኛም ራሳችን የእኛን ባህል ለመማር ነው። ችግሮችን ለማወቅ እና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት፣ ዱባይ ነው የተወለድኩት እና እዛ ነው ያደግኩት ለ17 ዓመት እና ግን ቋንቋን ስለማውቅ ትንሽ ነው የማውቀው። አሁን በደንብ ሰማለሁ ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባህላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርታንት ነው እና እሱን ተማሪያለሁ። ዛትስ ሞስት ኢምፖርታንት። ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ በአገሬ። እዛ ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው እና በቃ ይሄን ሀገር አንድ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን MMRTI ሚዲያ ሶርስ ስለሆነ በሚዲያ የሀገሬን ሰው ለማስተማር ስለብዙ ነገር ስለ HIV ቱበርክሎሲስ ሄፓታይተስ እና እንደዛ አይነት ኦፖርቱኒቲ ከሰጠኝ MMRTI የፊውቸር ፕሮጀክት እሱ ነው። ለሀገሬ ለማስተማር ስለብዙ አይነት ዲዚዝ ምንድን ነው በሽታ because knowledge is power. ስለዚህ እንደዛ ቢል ለማግኖ ፊውቸር ፕላኒንግ ማለት ነው።
ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል።
እኛ ስልጣና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማርም ነው የመጣነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱም ያልፉትን ነው እኛም ያለፈን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው ሞከርነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከተጠበቅናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣነው። ግን እነሱ የሚያነሱት ሐሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው በደንብ ያቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እኛ እዛ ያለንም እናቀው ሶሻል ሚዲያ ላይ የተለቀቀ ነገር ነው የምናየው። እነሱ ግን ሞር ሐሳቡ ስላላቸው እኛው ለምሳሌ ስለ ሚዲያ ኤቲክስ አስረዳቸው። እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብሮ አልጎ ነበር ሲያዩ የነበረውና እኔ ያላየኋቸውን መንገዶች እነሱ በአብዛኛው ያሳዩ ነበር።
አንተም የተሻለ እውቀት ይዘህ ሄድከው ማለት እንችላለን።
በጣም አማርኛም በደንብ ከበፊቱ የበለጠ ጎበዞኛል።
እንደገና ደግሞ የባህልም ልውውጥ አለ እዚህ ጋር።
እዛ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው። ግን ትንሽ እዛ ሲስተሙም ስለሚቀየራቸው ሰዎችን ትንሽ የመተበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የኛ ማሳባችን።
እና ምን ምን አያቸው አሁን?
አማርኛ ማቀርቦን ያዘጋጀው በእንግሊዘኛ ነበር። ላይክ ግን ሙሉን ፕሬዘንቴሽን በአማርኛ እንግሊዘኛ ቢሆንም ስላይዱ እኔ በአማርኛ ጋር ማስረዳት መሞከር ጀመርኩ ማለት ነው።
ስላለባበስ
በእውነት እንደዚህ አልጠበቅንም ነበር። ባበሻ ቀሚስ አርገው ለኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርዓቱ አድርገው አመት ባል ይመስል ነበር። እንደዚህ የሆነ ሳር ምናምን አርገው በጣም ደስ የሚል ነበር።
ጎንደር ምን ነበራችሁ? ስንት ቀን ቆያችሁ?
ጎንደር 4 ቀን። በአዲስ አበባ ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አው
ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጥተው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቄያለሁ።
ስሜ ፍሬዘር ገበያ ይባላል። የምኖረው ባህር ዳር ሲቲ ውስጥ ነው። በጣም ብዙ ነገሮችን የተማርነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው፣ ጎጂ ነው፣ በምን መልኩ ይጠቅማል፣ በምን መልኩ ይጎዳል፣ ሚዲያ የእኛን ሀገር ካልቸር እንዴት አድርጎ በክሏል ወይም እንዴት አድርጎ ጥሩ ነገሮችን አሳይቷል ወይም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ፣ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ፣ ምን ያህል ጉልህ ተጽዕኖ እንዳለው ብዙ ነገሮችን የተማርነው የእኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንን በርዘናል። እነሱም እዚ ሀገራቸው ላይ የእኛን ሀገር ባህል በምን አይነት መልኩ እየሄደ እንደሆነ እንዳለ ነግረውናል፣ ገልጸውልናል፣ አሳይተውናል። እዚ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል፣ አሳይተውናል። እኛም እዚ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩ ነው አሁን እያልን እያወራ ነው ያለ ነው። ምክንያቱም እኛ ራሳችንን ባህላችንን ረስተናል። እኛ እንዲህ ነን ብለን የምናሳየው ነገር የለም። ኢትዮጵያውያን እንተባበር ነበር፣ እንተሳሰብ ነበር፣ ተቻቻይ ነበርን ብለን ነው ልናወራ የምንችለው ነበርን ነው ግንን ማለት አልቻልንም። እና እኛም በዚህ ቲም ላይ ወይንም በተሰበሰበነው ነገር ላይ ያወራን ያለነው በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ፣ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች።
አሜሪካ በሚኖሩ ትውልደ ኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረኩት ቆይታ ይሄንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር ያያዛል። ሮታሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው። ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው 18 ያክል የሮትራክት ክለቦች አሉ። ባንታምላክ ፈለቀ ከነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው። ያሬት ተሰማ ደግሞ አቦጊዳ የሚባለው ክለብ አባል ነው። ሁለቱም በምህንድስና ትምህርት የተመረቁ ወጣቶች ናቸው። ካፕታኑ ስዩም ጋር በሚያደርጉት ውይይት ስለ በጎ ስራ እንቅስቃሴያቸውና ስላለው ማህበራዊ ፋይዳ አንስተዋል። ባንታምላክ ፈለቀ እንዴት ወደ በጎ አድራጎት እንቅስቃሴ እንደገባ በሚያብራራበት ይጀምራል።
ጀመረ ወደዚህ ኦርጋናይዜሽን የገባሁት 12 ያክፍል ተማሪ ያለው ነውና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው። ኢንተራክቲቭ የሚባል ስቴጅ አለው ከ18 አመት በታች ያሉ የሚሆን፣ ከዛ ደግሞ ከ18 እስከ 30 ሮትራክት የሚባል አለው። ከሰላሳ በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው እና ትምህርት ቤት መጥተው ምን እንደሚሰራ ከዛው ደግሞ ለእኔም የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለኩት ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለሁ።
ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት መነጨ የሚለውን እስቲ አጫውተን።
ሪፖርት ከመግባቴ በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቼ ነበር እና በጓደኛ አማካኝነት ነው ይህን ነገር ልሰማ የቻልኩት። አዳማ ነበርኩ እና ሰላም መመላለሱ ስለሚከብደኝ ስጨርስ ጆን አድርጋለሁ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ደንብ መለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ዩዛ ከረንቲ ነበረ። ስለዚህ እዛ ሄድኩና ያለውን ስራዎችን ሳያቸው በጣም ደስ ያለኝ። ዩኒቨርሲቲ ያተን ምን እንሰራለን የሚለውን ነገር ሁሉ ጊዜ አሳስበኝ ስለነበረ ያንን አይነት ሲስቴል በማግኘት ደግሞ በጣም ደስ ብሎኝ ነው እስካሁን ደስም ከነሱ ጋር አንድ ላይ እየሰራሁ ነበር።
ማንታምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁንስ ምን ምን ነገሮችን ሰራችሁ?
የኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህፃናት ጤንነት ላይና አዛውንቶች ላይ ነው። ሜን ፎከስ አድርገን የምንሰራው በአመት አንድ ዶክተሮችን ጠርተን ወደ 150 የሚጠጉ ህፃናትን ሜዲካል ቼክ አፕ አድርገን ሲቪር የሆነ ኬዝ ያለባቸው ህፃናት ካገኘ ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ ስለ አላገኘን ፈንድሬዝ አላረግም። ግን ቤዚክ ቼክ አፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ብሩሽ፣ ሳሙና የመሳሰሉትን ለእነዚህ ህፃናት እንሰጣለን። እንረዳዳ አረጋን ማህበር የሚባላለን ከእነሱ ጋር አንድ ላይ በመስራት የአረጋን ቀንን እናከብርላቸዋለን። ከዛም በተጨማሪ የዳግማይ ትንሳኤ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን።
ያሬድ፣ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ?
በግዳ በኩል እስካሁን ድረስ እንሰራበት የነበረ የደም ልገሳ ፕሮግራም ነው። በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሩ የደረሳቸውን ስልክ በመደወል እና ሁኔታውን እዛ ያለውን በደንብ አድርጎ ኦርጋናይዝ በማድረግ ሰዎችን ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ድራማ ፕሮጀክት የሚባል አለ። የትምህርት ቤት መጀመሪያ አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን እንደዛ ብር ደግሞ ሰንተር ከዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት ቤት ቁሳቁሶችን አንድ ላይ ዶኔት እናደርጋለን።
እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፈቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቀማችሁ? አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፍቃድ እንቅስቃሴ ውስጥ ለ20 ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ፍቃደኞች መረብ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል።
ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ያለሁበት የኢኮኖሚ ይሁን የማህበራዊ ህይወት ያበቃኝ ከኔ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋፍ ለመስጠት ወርታው የተነሱ የአንድ ሀገር ወይ ደግሞ የዓለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በ1955 ዓ.ም ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የመጣው የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ የደርግ ዘመን አለፈ። ከዚያ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣ በራሱም ከደርግ የተለየ አስተሳሰብ አልነበረው። በተለይ በልማት ላይ የሚያደርጋቸው አስተዋጽኦዎች ሰፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ነው ያለው። ሮተሪያን በሃይማኖት ሳይለያዩ፣ በፖለቲካ አስተሳሰቦች እንደዚሁ ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ወስደው እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ውጤት የማስገኘት የዓለምን ሰላም የበለጠ ሊያስተጋባ የሚችል ያስተሳሰብ በአካፍ ይሰራል ይሰጣል ብለን እናስባለን። ወጣቶችንም ሆኖ ሌሎች ሮቴሪያንን እንደዚህ አይነቶችን እነዚህን በዚህ አድማሱ ስለዚህ አስተሳሰብ አድማሱ ስለሚያራፈዳቸው ሶስት በአንድነት ለተሻለ ህይወት እንዲሰሩ እንዲንቀሳቀሱ ያደርጋል ይብልበት አለ።
በጣም ብዙ ጠቀሜታዎች አሉት ብዬ አስባለሁ። በጣም ከተለያየ የሥራ አይነት ላይ ያሉ ሰዎችን እንዳውቅ ጓደኝነት እንድመሰርትና የተለየ የነሱ ዓለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የሥራ አመራር ጥበብ ያስተምራል ብዬ አምናለሁ።
ያሬድ፣ ያንተ ትርፍ ምንድነው? የገንዘብ ወይንስ ደግሞ የመንፈስ እርካታ?
ለምን በጣም የመንፈስ እርካታ ለምሳሌ
ካውንስ አቱ የናንተ አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አስተገደች ወርቁና ፍሬም እንዳይ ስለወጣትነት እንዲሉናል። አሜሪካዊ የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለወጣትነት ተጠይቆ ሲናገር በህይወት ውስጥ ወጣት የምትሆነው አንዴ ብቻ ነው፣ እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተን ጠይቃችሁ ወጣትነት ለእናንተ ምን ማለት ነው?
ወጣትነት ማለት ኃይል አለ ይባላል። ይሄ ማለት አንድ መስራት ይችላል፣ ተስፋ ሳይቆርጥ በሀገር ዙሪያም ይሁን ነገ የሚረከበው ይህ ወጣት ነው። ኃይል አለበት፣ ተስፋ አይቆርጥም። ወጣት ኩስ ጉልበት አለው እና አዲስ ነገርም ደግሞ ያመጣለች ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብሎ የሚጠበቀው ወጣትነት በዚህ ኃይል አረጋለሁ እንደዚህ ነገር መስራት ይችላሉ ምልክነት ይሰማኛል። የሆነ ራይት ተስፋ ይታየኛል፣ በጣም ተስፋ ይታየኛል።
ወጣት ማለት ሁሉ ነገር የምገባው ቶሎ ሁሉ ነገር የምወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንጹህ ጭንቅላት ያለው ማለት ነው። እንግዲህ
ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል። ማለት በተክል ስመስለው አንድ ተክል ተክሎ አበባ ላይ ሲደርስ ማለት ነው። እና ወጣትነት ስቴጅ ላይ ማለት ነው ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። በዚህ ማለት አበባ ነን እያልኩሽ ነው አይደለ? ስለዚህ እነዚያ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስትሊ እንክብካቤ ከራስ ይጀምራል፣ ራስን መንከባከብ። ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው። ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፈኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት ወጣት የሆነ ሰው ማለት ነው።
እንደነገራችሁን ከሆነ ወጣትነት ውስጥ ተስፋ አለ፣ ራዕይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አሁን ሰዓቱ ደግሞ የሙዚቃ ነው። ዘሩባቤል ሞላ በዚህ ሳምንት አልበሙን ለቋል። ለጋቢና አድማጮችም ግብዣ አለ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ እኔ ዘሩባቤል ሞላ እባላለሁ። እስከ መቼ የሚለውን ዘፈኔን እንድታደምጡልኝ ጋብዣችኋለሁ።
የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ኤደን ገረመው ነኝ። መልካም ምሽት።